Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት በቀጥታ የሚተላለፍላችሁ የዛሬ አርብ ሰኔ 18 2013 ዓ.ም ስርጭታችን ጀመረ። ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። የተባበሩት መንግሥታት ድርጅት የጸጥታ ጥበቃ ምክር ቤት ወደ ህዳሴ ግድብ ድርድር ጉዳይ እንዲገባ ሱዳንና ግብፅ የያዙትን መገፋፋት ኢትዮጵያ እንደምትቃወም ለምክር ቤቱ በጻፈችው ደብዳቤ አስታወቀች።
ይህ ጉዳይ አለ ውሃውም አፍሪካዊ ነው፣ አገሮችም አፍሪካዎች ናቸው። ጉዳዩ ደግሞ የሰላምና የጸጥታ ጉዳይ ሳይሆን የልማት ጉዳይ ስለሆነ እዚሁ በአፍሪካ ማዕቀፍ እንጨርሰው አሁን እያልን ያለ ግብ
አምባሳደር ዲና ሙፍቲ የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ ነው የሰማችሁት። ማምሻውን ከሰጡን ቃል የተቀነጨበ ነው። ኮቪድ-19ና አፍሪካን የሚመለከቱ እንደዚሁም የሰሞኑን ምርጫ የሚመለከቱ በርከት ያሉ ዘገባዎችን ይዘናል። አብራችሁን ቆዩ። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ንጉሡ ታምሬ በቅንብሩ አብሮኛ አለ። ቴክኒሻኑ ቶኒ ፕሌክ ነው። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ቆንጂት ታዬ ነኝ። ኢትዮጵያ የተባበሩት መንግስታት የጸጥታ ምክር ቤት ሱዳንንና ግብፅን ወደ አፍሪካ ህብረት ድርድር እንዲመለሱ ይገፋፋ ዘንድ ጥሪ አቅርባለች። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ለቪኦኤ በሰጡት ቃል ሚኒስቴሩ ለጸጥታ ጥበቃ ምክር ቤት በላከው ደብዳቤ ሱዳንና ግብፅ አላስፈላጊ አጀንዳዎችን በመደርደርና የአረብ ሊግን ወደ ታላቁ የኢትዮጵያ ህዳሴ ግድብ ድርድር አስገብቶ ዓለም አቀፍ መልክ ለማሰጠት በመሞከር የአፍሪካ ህብረት መራሹ ድርድር እንዳይሳካ መሰናክል እየሆኑ ናቸው ብለዋል። ኢትዮጵያ በዚህ ክረምት ግድቡን ከመምላቷ በፊት በውሃ አጠቃቀም ላይ የሚያስገድድ ውል እንድትገባ የሚጠይቅ የውሳኔ ረቂቅ በቅርቡ በአረብ ሊግ አማካይነት ለጸጥታ ጥበቃ ምክር ቤት እንደሚቀርብ የተገለጸ ሲሆን ይህ ግን አግባብ አለመሆኑን ነው አምባሳደር ዲና ሙፍቲ የተናገሩት። በዛሬው ዕለት የምዕራባውያን ሀገሮች አምባሳደሮች ያወጡትን መግለጫ በተመለከተም የሚኒስቴር መስሪያ ቤታቸው በቅርቡ አቋሙን እንደሚያሳውቅ አምባሳደር ዲና አመልክተዋል። ዝርዝሩን በአብይ ርዕስ ይዘነዋል። በትግራይ ክልል ጊዜያዊ አስተዳደር የኢንቨስትመንት ኮሚሽን ኃላፊ የነበሩት ኢንጂነር እምብዛ ታደሰ ተገድለው መገኘታቸውን የክልሉ ጊዜያዊ አስተዳደር አስታወቀ። ኢንጂነር እምብዛ በትግርኛ ዘፈኖቻቸውም ታዋቂ ነበሩ። ጊዜያዊ አስተዳደሩ ግድያውን አውግዞ መግለጫ አውጥቷል። ሙሉጌታ አጽብሃ ተከታትሎታል።
የትግራይ ክልል ጊዜያዊ አስተዳደር ባወጣው መግለጫም ባለፉት ወራት የክልሉ የኢንቨስትመንት ኮሚሽን ኃላፊ በመሆን ሲሰሩ የቆዩ ኢንጂነር እምብዛ ታደሰ ባልታወቁ ሰዎች መገደላቸው አስታውቋል። አስተዳደሩ በመግለጫው ከሁለት ቀናት በፊት በመቀለ ከተማ ከቀኑ 7 ሰዓት አካባቢ ከሚሰሩበት ቦታ ወደ መቀለ አሉላ አባ ነጋ የአውሮፕላን ማረፊያ ለመጓዝ እየተዘጋጁ በነበሩበት ጊዜ ለጊዜው ማንነታቸው ባልታወቁ አፋኞች በኃይል ተወስደው ጠፍተው ነበር ብሏል። መግለጫው ቀጥሎ በፌዴራል ፖሊስ የጸጥታ ኃይሎች በተከናወነ አሰሳም በትናንትናው ዕለት ከረፋዱ 5 ሰዓት በአይደር ልዩ ስሙ ማረሚያ ቤት በተባለ አካባቢ ተገድለው ተገኝተዋል ብሏል። በጨካኝ የከተማ ሽብር የተልዕኮ አስፈጻሚ ወንጀለኞች ተገድለው እንዲሁም ለጅቦች ተጥለው ቁርጥራጭ የሰውነት አካላቸው በመለየት ተጨማሪ ምርመራም ተካሂዶ በአረመናዊ በጭካኔ መገደላቸው ለማረጋገጥ ተችሏል ብሏል። መግለጫው ጊዜያዊ አስተዳደሩ ባወጣው መግለጫ ድርጊቱ ኮን ነው፣ ከሰብአዊ ፍጡር የማይጠበቅ ፍጻሜ ነው ብለውታል። ትግራይ በአሁኑ ጊዜ ላጋጠማት ችግር የመፍትሄ አካል በመሆን ወገኖቻችን ለተጨማሪ ሞትና ስቃይ እንዳይዳረጉ የሚያግዙ በጎና ቀና ተግባር በማከናወን ህዝባቸውን እየረዱ የነበሩ ያላቸው ጊዜያዊ አስተዳደሩ እስካሁን ባለው መረጃ በክልሉ ከ50 በላይ በህይወት አድን የማህበረሰብ አገልግሎት ሰጪዎች ተገድሏል ብለዋል። እነዚህ ፖለቲካ ወገኝተኝነት ወይም ወታደራዊ ተሳትፎ የሌላቸው ንጹሐን አገልጋዮች ነበሩ ብሎ ይህ ደግሞ ህብረተሰቡን ነቅቶ ሊከታተለው ይገባል ነው ያለው መግለጫው። አስተዳደሩ በመግለጫው ገዳዮች ይህንን መሰል ወንጀላቸው ከመፈጸማቸው በፊትና በኋላ ያለ ሐፍረትና መሸማቀቅ በግልጽና በድፍረት ይናገሩታል በማለት ነው የገለጸው። በትግራይ ወጣቶች ሞትና መከራ የሚነግዱ ያጥፊ ቡድንና ደጋፊዎቹ ኃላፊነት ወስደው በአደባባይ ሽንጣቸው ገትረው መስክሯል ሲል ነው የገለጸው። መግለጫው ያጥፊ ቡድን ያለው በስም ግን አልጠቀሰም። በዚህ ተግባር የተሰማሩ አካላት ማስረጃዎች እየተገኙ መሆናቸው በመግለጽ ጊዜያዊ አስተዳደሩ ምርመራ በማካሄድ ማያዳግም እርምጃ ይወስዳል ብለዋል። የትግራይ ክልል ጊዜያዊ አስተዳደር በመግለጫው በኢንጂነር እንብዛና ሌሎች ባለፉት ተከታታይ ወራት በንጹሃን አገልግሎት ሰጪ ሰራተኞች ላይ የተፈጸመ ጥቃት በጥብቅ እንደሚኮንንና ሐዘን እንደተሰማውም ገልጿል። የአስተዳደሩ መግለጫ ሰሞኑ በክልሉ ተጎጋ በተባለ የገበያ ማዕከል ስለተፈጸመ የአውሮፕላን ጥቃት ግን ያለው ነገር የለም። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ።
ሙልጌታ ጽብሃን ለዘገባው አመሰግናለሁ። በምዕራብ ጎጃም ዞን ጃቢ ጠህናን ወረዳ አውንት መንዝ ቀበሌ በምርጫ ዋዜማ ዕለት የምርጫ ወረቀቶችን ሰርቆ ውሃ ውስጥ የከተተው የቀበሌ ሊቀመንበር በእስራት እንዲቀጣ ተፈረደበት። የአማራ ክልል ጠቅላይ አቃቤ ሕግ የሕዝብ ግንኙነት ኃላፊውን ያነጋገረቻቸው አስቴር ምስጋናው ዝርዝሩን ይዛ ቀርባለች።
ኗሪነቱ በምዕራብ ጎጃም ዞን ጃቢ ጠህናን ወረዳ አወንት መንዝ ቀበሌ የሆነውና የቀበሌው ሊቀመንበር ነው የተባለው ግለሰብ ሰኔ 13 2013 ዓ.ም አመሻሽ ላይ በምርጫ ጣቢያ ሐሙሲት ሀ ጥበቃ ላይ የነበሩ የጸጥታ አባላትን እራት እንዲበሉ በመጋበዝ ከቦታው እንዲርቁ ካደረገ በኋላ የምርጫ ወረቀቶችን የያዘ ሳጥን ሰርቆ ውሃ ጉድጓድ ውስጥ መክተቱ መረጋገጡን ዛሬ የወረዳው ፍርድ ቤት የዋለውን ችሎት ጠቅሰው የአማራ ክልል ጠቅላይ አቃቤ ሕግ የሕዝብ ግንኙነት ኃላፊ አቶ አለምሸት ምህረቴ ለአሜሪካ ድምጽ ገልጸዋል። እንደ አቶ አለምሸት ገለጻ የጃቢ ጠህናን ወረዳ ፍርድ ቤት ዛሬ በዋለው ችሎት የአቃቤ ሕግን ክስና የቀረቡለትን ማስረጃዎች መርምሮ በአንደኛ ተከሳሽ አንድ ላይ በዚህ ላይ የሶስት ወር እስራት የፈረደበት ሲሆን ኃላፊነቱን አልተወጣም የተባለው ሁለተኛ ተከሳሽ የሚሊሻ አባል መሰረት ቸኮል 1,000 ብር እንዲቀጣ ወስኖበታል።
የጃቢ ጠህናን ወረዳ ፖሊስ ምርመራውን አጣርቶ የምርመራ መዝገቡን ለጃቢ ጠህናን ወረዳ አቃቢ ሕግ ያቀረበ ሲሆን ኢትዮጵያ የፖለቲካ ፓርቲዎች ምዝገባና የምርጫ ስነስርዓት አዋጅ ቁጥር 1162/2011 አንቀጽ 157/3/ና የተመለከተውን በመተላለፍ በጃቢ ጠህናን ወረዳ ፍርድ ቤት ክስ ያቀረበ ሲሆን ጉዳዩ የቀረበለት ፍርድ ቤትም ተከሳሽ የተጠረጠረበት ወንጀል የፈጸመ ለመሆኑ በማመኑ ተከሳሽ ባመነው መሰረት የጥፋተኝነት ፍርድ ሰጥቶ ተከሳሽን እና መሰል አጥፊዎችን ያስተምራል ያለውን በሶስት ወር እስራት እንዲቀጣ ዛሬ ሰኔ 18 ቀን 2013 ዓ.ም በዋለው ችሎት ወስኗል።
ውሃ ጉድጓድ ውስጥ ተጨምረው የነበሩ የምርጫ ቁሳቁስ ጉዳት ሳይደርስባቸው በመገኘታቸው ሰኔ 14 2013 ዓ.ም ቁሳቁሶቹ ቀደም ሲል በታሰበላቸው ምርጫ ጣቢያ ላይ ጥቅም ላይ መዋላቸውን አቶ አለምሸት አክለው ገልጸዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር።
በህወሓት አባላት የተያዙ የተባሉ ህንጻዎች በገለልተኛ አስተዳዳሪ ተይዘው እንዲተዳደሩ ፌዴራል ከፍተኛ ፍርድ ቤት መወሰኑ ተገለጸ። የፌዴራል ከፍተኛ ፍርድ ቤት አራዳ ምድብ አንደኛ ጊዜ ቀጠሮ ችሎት በተለያዩ የመዝገብ ቁጥሮች የቀረቡለትን አቤቱታዎች ከትናንት በስቲያ ትናንትና ዛሬ ሰኔ 16፣ 17 እና 18 በዋለው ችሎት ዋና ዋና በተባሉ የህወሓት አባላት የንግድና የመኖሪያ ህንፃዎች ላይ ገለልተኛ አስተዳዳሪ እንዲሾም ውሳኔ መስጠቱን ጠቅላይ አቃቤ ሕግ ማህበራዊ ገጾቹ ላይ አስፍሯል። በኢትዮጵያ ጠቅላይ አቃቤ ሕግ በወንጀል የተገኘ ሀብት ማስመለስ ዲሬክተር ጀነራል አቶ አለም አንተ አግደውን የጠቀሰው ዘገባ ፍርድ ቤቱ ውሳኔውን የሰጠው ተጠርጣሪዎች በተጠረጠሩበትና በተከሰሱበት ወንጀል የመጨረሻ ውሳኔ እስኪሰጥ ገለልተኛ አካል እንዲያስተዳድራቸው አቃቤ ሕግ ባቀረበው አቤቱታ መሰረት መሆኑን አመልክቷል። ፍርድ ቤቱ የአቃቤ ሕግን አቤቱታ ከመረመረ በኋላ በ11 ሰዎች ስም ተመዝግበው የሚገኙ ከ30 በላይ መሆናቸው የተጠቀሰ ህንፃዎችን የፌዴራል ቤቶች ኮርፖሬሽን እና በኢትዮጵያ ንግድ ባንክ ስር የሚገኘው ኮመርሻል ኖሚኒስ ኃላፊነቱ የተወሰነ የግል ማህበር እንዲያስተዳድሩ ውሳኔ መስጠቱ ተገልጿል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዲሞክራሲ የሚያብበው የአስተዳደር ተቋማት አሳታፊ ግልጽነትና ተጠያቂነት ያላቸው ህዝባቸውን የሚሰሙ ሲሆኑ ነው ያሉት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ያ ጊዜ የማይሽረው እውነታ መሆኑን እያሰብ በሰኔ 14ቱ የኢትዮጵያ ብሔራዊ ምርጫ የመምረጥ መብታቸውን የተጠቀሙ ኢትዮጵያውያንን እናደንቃለን ሲሉ ተናገሩ። የውጭ ጉዳይ ሚኒስትሩ ዛሬ ባወጡት መግለጫቸው ምርጫ መካሄዱ ብቻውን በቂ የዲሞክራሲ መሆነ የእውነተኛ ፖለቲካዊ ለውጥ መለያ ምልክት አይደለም ብለዋል። የሰኔ 14ቱ ምርጫ የተካሄደው ዘውግን መሰረት ያደረጉና የማህበረሰቦች የእርስ በርስ ግጭትን ጨምሮ ሀገሪቱ በከባድ አለመረጋጋት ውስጥ ባለችበትና የምርጫው ሂደት ለሁሉም ኢትዮጵያውያን ነጻና ፍትሃዊ ባልሆነበት ሁኔታ ነው ብለዋል። ተቃዋሚ ፓርቲዎች በምርጫው ላለመሳተፍ በወሰኑበት፣ ድምጻቸውን አጉልተው የሚያሰሙ የፖለቲካ መሪዎች በታሰሩበት፣ በተለያዩ የሀገሪቱ አካባቢዎች ግጭት በቀጠለበት ድባብ ነው ሲሉም አክለዋል። ይህም የሀገሪቱን ሉዓላዊነት የሚያስጠብቅ፣ አንድነቷን የሚያረጋግጥና ህገ መንግስታዊ ስርዓትን የሚያጠናክር አስተዳደር ለመገንባት የሚያስችል ሁሉን አቀፍ ብሔራዊ መግባባት ለመፍጠር ጥረት መደረግ እንዳለበት የሚያሰምር ነው ሲሉ አክለው ተናግረዋል። በዚህ የድህረ ምርጫ ወቅት ኢትዮጵያውያን እየተባባሰ የመጣውን ክፍፍል በአንድነት መጋፈጣቸው ወሳኝነት የሚኖረው ነው ያሉት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር የፖለቲካና የማህበረሰብ መሪዎች ሁከትን ውድቅ እንዲያደርጉ፣ ሌሎችን ወደ ግጭት የሚያነሳሱ ድርጊቶችን ከመፈጸም እንዲቆጠቡ እናሳስባለን ብለዋል። ዩናይትድ ስቴትስ ድህረ ምርጫ ውይይቶች፣ የግጭቶች አፈታትና ብሔራዊ እርቅ ለማምጣት ኢትዮጵያውያንን ልትረዳ ዝግጁ ነች ያሉት ሚኒስትር ብሊንከን ትግራይ ውስጥ ያለው ግጭት፣ ሁከትና ያንዣበበው የጸና ረሃብ፣ ተኩስ ማቆምን፣ የኤርትራ ወታደሮችን መውጣትን ጨምሮ አስቸኳይ እርምጃ የሚጠይቅ ነው ሲሉ አሳስበዋል። ተፈጽመዋል በተባሉ የጭካኔ አድራጎቶች ግልጽ ምርመራና እርዳታ ለሚያስፈልገው ሕዝብ ያልተገደበ ተደራሽነት ያስፈልጋል ሲሉም አክለዋል። ዩናይትድ ስቴትስ ከኢትዮጵያ ሕዝብ ጋር ባላት አጋርነቷ ለመቀጠልና ሁሉን አቀፍ የፖለቲካ ተሳትፎ በማድረግ ወደ ዲሞክራሲና ብሔራዊ አንድነት እንድትራመድ በሚካሄዱ ጥረቶች ለማገዝ ዝግጁ ነች ሲሉም አስታውቀዋል። ይህ በዚህ እንዳለ ስድስተኛውን የኢትዮጵያ ብሔራዊ ምርጫ በተመለከተ በኢትዮጵያ ተቀማጭ የአውሮፓ ሕብረት ልዑካን እንዲሁም የ12 ሀገሮች ኤምባሲዎች መግለጫ አውጥተዋል። ረጅም ጊዜ ያስቆጠርን የኢትዮጵያ ዓለም አቀፍ አጋሮችም ደመሆናችን ኢትዮጵያ ብዛት ያለው ስብጥር ያለው ሕዝቧ ሙሉ በሙሉ የሚሳተፍበት ይበልጡንም ዲሞክራሲያዊ አስተዳደር እንድታገኝ የምንደግፍ ነን ብለዋል። ምርጫዎችን በሚመለከቱ ሕግጋት ረገድ ታላላቅ እርምጃዎች ተመዝግበዋል። የኢትዮጵያ ምርጫ ቦርድም የፖለቲካ ፓርቲዎችንና ሲቪል ማህበራትን እንዲሁም መገናኛ ብዙሃንን ባሳተፈ መልኩ የምርጫው ሂደት ተአማኒ እንዲሆን ከፍተኛ ስራ አከናውኗል ብለዋል። በኢትዮጵያ፣ የኦስትሪያ፣ የአውስትሬሊያ፣ የካናዳ፣ የዴንማርክ፣ የጀርመን፣ የአየርላንድ፣ የጃፓን፣ የሉክሰምበርግ፣ የኒውዚላንድ፣ የኖርዌይ፣ የኔዘርላንድስ እና የዩናይትድ ኪንግደም እንዲሁም የአውሮፓ ህብረት ልዑካን በመግለጫቸው ምርጫው ሂደት አያሌ የአፈጻጸም ችግሮች የተስተዋሉበት ነበር ሲሉም አመልክተዋል። ምርጫው የተከናወነው ተቃዋሚ ፖለቲከኞች በእስር ላይ በሚገኙበትና የመገናኛ ብዙሃን አባላት በሚዋከቡበት፣ ፓርቲዎች በነጻነት የምረጡን ቅስቀሳ ለማካሄድ በተቸገሩበት አስቸጋሪ ድባብ ውስጥ እንደነበረ የኤምባሲዎቹ መግለጫ ያትታል። ብዛት ባላቸው አካባቢዎች የጸጥታ ችግር መኖሩንና ተፈናቃዮች ድምጽ ለመስጠት እንዲመዘገቡ በበቂ ሁኔታ በምርጫው እንዲሳተፉ ያልተደረገበት፣ ካለፉት 3 ሀገራዊ ምርጫዎች ጋር ሲነጻጸር የሴት እጩዎች ቁጥር በ1/3 የቀነሰ መሆኑንም አመላክተዋል። ምርጫ ብቻውን የዲሞክራሲ ሽግግር ሊያመጣ ወይም የተደቀኑ የፖለቲካ ተግዳሮቶችን ሊፈታ አይችልም ያሉት ኤምባሲዎቹና የአውሮፓ ህብረት ልዑካን የኢትዮጵያ መንግስትና ሁሉም ባለድርሻዎች ስፋት ያለው ብሔራዊ ውይይት ሂደት ለመጀመርና ላሉ ተግዳሮቶች ሰላማዊ መፍትሄ ለማምጣት ቁርጠኛ እንዲሆኑ ተማጽኖ እናቀርባለን ብለዋል። ይህ ሲሆን የኢትዮጵያ ዲሞክራሲ እንዲያብብ በሀገሪቱ ዙሪያ ግጭቶች እንዲወገዱና ለትግራይ ሁኔታም ፖለቲካዊ መፍትሄ እንዲመጣ ለማድረግ አስፈላጊ ነው ሲሉ አክለዋል። የተባበሩት መንግስታት ድርጅት ቃል አቀባይ በትናንት ዕለታዊ መግለጫቸው በትግራይ ክልል ያለው የጸጥታ ሁኔታ አሁንም ውስብስብና እጅግ ያልተረጋጋ መሆኑን የሰብአዊ ረድኤት ባልደረቦቻችን ሪፖርት አድርገውልናል ሲሉ ተናገሩ። በዋና ዋና መንገዶች ጭምር ውጊያ እየተካሄደ መሆኑን፣ በበርካታ አካባቢዎች የከባድ መሳሪያ ተኩስ እንዳለም ሪፖርቶች ደርሰውናል ያሉት የመንግስታቱ ድርጅት ቃል አቀባይ ስቴፈን ዱጃሪች፣ እርዳታ ድርጅቶች በተለይ አስቸጋሪ በሆኑ አካባቢዎች የሕክምና አቅርቦት፣ ምግብና ሌላም ቁሳቁስ ለማድረስ መግባት የተከለከለ በመሆኑ አሁንም ችግር ላይ እንዳሉ ገልጸውልናል ነው ያሉት። የረድኤት ሰራተኞች ባልተገደበና ቀጣይነት ባልተለየው መንገድ ተረጂዎች ጋር እንዲደርሱ ይፈቀድ ዘንድ እንዲሁም ለእርዳታ የሚውል ተጨማሪ ገንዘብ በአስቸኳይ እንዲመደብ መጠየቃችንን እንቀጥላለን ሲሉም አክለዋል። የተባበሩት መንግስታት ድርጅት ቃል አቀባዩ በዚሁ በትናንቱ ገለጻቸው የቶጎጋ ከተማ የቦምብ ጥቃትን በሚመለከት ከተማይቱ ለመግባት ፈቃድ ባለማግኘታችን በስፍራው መገኘት አልቻልንም ሲሉ ነው የመለሱት። በመጨረሻም የአፍሪካ ሀገሮች በፍጥነት እየተባባሰ የሚሄድ የኮቪድ-19 ሶስተኛ ማዕበል የተደቀነባቸው መሆኑን የዓለም የጤና ድርጅት አሳሰበ። የኮሮና ቫይረስ ስርጭቱ በፍጥነት እየተስፋፋ መሆኑንና በዚህ አካሄዱ በዚህ የአውሮፓ 2021 ዓመተ ምህረት መግቢያ ላይ ሁለተኛው የኮቪድ-19 ስርጭት ማዕበል እጅግ አሻቅቦ ከነበረበት ይዞታ የባሰ ሊሆን እንደሚችል ነው የዓለም የጤና ድርጅት የአፍሪካ ቢሮ ያስታወቀው። አድማጮች፣ ለሰዓቱ ያለን ዜና በዚሁ አበቃል።
አመሰግናለሁ ቆንጂት ለዜናው። የተከበራችሁ አድማጮች፣ ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ አርብ ሰኔ 18 2013 ዓ ም ስርጭታችን ነው። የሶማሌላንዷ በርበራ ወደብ ዛሬ ተመረቀ። በተባበሩት አረብ ኤሚሬቶች ዱባይ መንግስት ባለቤትነት የተያዘ ዲፒ ወርልድ የሚባል ተቀማጭነቱ ዱባይ የሆነ ድርጅት ነው ያሰራው።
በኢትዮጵያ ሶማሌና በሶማሌላንድ የሚኖሩ ሰዎች መተዳደሪያ እርስ በርሱ የተያያዘ ነው። በሶማሌላንድ የሚደረግ ማንኛውም ልማትም ሆነ የኢኮኖሚ ስኬት በቀጠናው ላይ ቀጥተኛ ተጽዕኖ ይኖረዋል።
የሶማሌ ክልል ፕሬዚደንት ሙስጠፋ መሐመድ ኦማር ናቸው የሰማችኋቸው። ከገንዘብ ሚኒስትሩ አህመድ ሼዴ ጋር ሆነው በምረቃው ስነ ስርዓት ላይ ተገኝተው ነበር። ዘገባ ይዘናል፣ አብራችሁን ቆዩ። አሁን የዕለቱን አብይ ርዕስ እናስደምጥ። ሱዳንና ግብፅ ወደ አፍሪካ ህብረት ድርድር እንዲመለሱ የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት እንዲገፋፋ የኢትዮጵያ መንግስት ለምክር ቤቱ በጻፈው ደብዳቤ ጠይቋል። በተጨማሪም የምዕራባውያን ሀገሮች አምባሳደሮች ያለፈውን ምርጫ አስመልክቶ ባወጡት መግለጫ ላይም የውጭ ጉዳይ ሚኒስቴር አቋሙን በቅርቡ እንደሚያሳውቅ የሚኒስቴሩ ቃል አቀባይ አምባሳደር ዲና ሙፍቲ ማምሻውን ለቪኦኤ በሰጡት ቃል ተናግረዋል። ከአምባሳደር ዲና ሙፍቲ ጋር የተነጋገረው አዲስ ቸኮል ተከታዩን ዘግቧል።
የውጭ ጉዳይ ሚኒስትር ለጸጥታ ጥበቃ ምክር ቤት በላከው ደብዳቤ ሱዳንና ግብጽ አላስፈላጊ አጀንዳዎችን በመደርደርና የአረብ ሊግን ወደ ታላቁ ህዳሴ ግድብ ድርድር አስገብቶ ዓለም አቀፍ መልክ ለማሰጠት በመሞከር የአፍሪካ ህብረት መራሹ ድርድር እንዳይሳካ መሰናክል እየሆኑ ናቸው ብሏል። ኢትዮጵያ በዚህ ክረምት ግድቡን ከመሙላቷ በፊት በአጠቃቀም ላይ የሚያስገድድ ውል እንድትገባ የሚጠይቅ ውሳኔ ረቂቅ በቅርቡ በአረብ ሊግ አማካኝነት ለጸጥታ ጥበቃ ምክር ቤት እንደሚቀርብ የተገለጸ ሲሆን ይህ ግን አግባብ አለመሆኑን አምባሳደር ዲና ሙፍቲ አስታውቀዋል።
ሴኩሪቲ ካውንስል ከዚህ በፊት ወስደውታል። ሴኩሪቲ ካውንስል የሚመለከት ጉዳይ ባለመሆኑ ከሴኩሪቲ ካውንስል ወደ አፍሪካ ህብረት ተመልሷል። አሁንም ቢሆን ወደዛ ወደ ሴኩሪቲ ካውንስል መውሰዳቸው አግባብ አይደለም። ይሄ ጉዳይ አለ ውሃውም አፍሪካዊ ነው፣ አገሮችም አፍሪካ ሀገሮች ናቸው። ጉዳዩ ደግሞ የሰላምና የጸጥታ ጉዳይ ሳይሆን የልማት ጉዳይ ስለሆነ እዚሁ በአፍሪካ ማዕቀፍ እንጨርሰው ነው ያልነለ ነው።
ሬውተርስ ከሁለት ቀን በፊት ባወጣው ዘገባ የሱዳን ውጭ ጉዳይ ሚኒስትር መርየም ሳዲቅ አልማሃዲ ለተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ደብዳቤ መጻፋቸውን ዘግቧል። ሚኒስትሯ በደብዳቤያቸው ግብጽና ሱዳን የንጹህ ውሃ ምንጫቸው አባይ በመሆኑና የህዳሴ ግድብ አሞላልም በሱዳን የሚገኙ አነስተኛ ግድቦች ላይ ተጽዕኖ ስለሚኖረው ጉዳዩ የህልውና ጉዳይ መሆኑ ታይቶ የጸጥታ ጥበቃ ምክር ቤት ኢትዮጵያ አስገዳጅ ስምምነት ሳትደርስ በግሏ በዚህ ክረምት ግድቡን ከመሙላት እንድትታቀብ እንዲያደርግ ጠይቀዋል። አምባሳደር ዲና ሙፍቲ ግን ስጋታቸውን አይቀበሉም።
እሱ ውሸት ነው ነው እኛ ስንለው የነበረው እሱ ሀሰት ሲጀመር የተመሰከረለት በአዋቂዎች የመሬት ውስጥ ውሃ አላቸው ብዙ አመታት የሚያቆያቸው ቀይ ባህርም አለ ሜዲትራኒያንም አለ እሱን ውሃ ከጨዋጥሎ መጠቀም ይችላል። አሁንም ቢሆን ይህንን ውሃ ደግሞ እንዝጋባቸው ያለም የለም የሚጠቀም በጋራ የሚለው ነው የማይፈልጉት። ይሄ ደግሞ ውሸት ነው ነው።
የአረብ ሊግ የውሳኔ ረቂቅ ለጸጥታ ጥበቃ ምክር ቤት ማቅረቡን በተመለከተም አምባሳደር ዲና ሙፍቲ የአረብ ሊግ የህዳሴው ግድቡ ጉዳይ አይመለከተውም ብለዋል። አስቀድሞ ያወጣው መግለጫም አድሏዊና የውሃ ባለቤትነቱ ለሁለቱ ሀገራት የሰጠ ነው ሲሉ ተችተውታል። ኢትዮጵያ፣ ሱዳንና ግብጽ በአፍሪካ ህብረት አደራዳሪነት ሲያካሂዱት የነበረው ድርድር ግብጽና ሱዳን በሚያቀርቧቸው ልዩ ልዩ ሰበቦች በተደጋጋሚ የተቆራረጠ መሆኑን የሚናገሩት አምባሳደር ዲና የሚኒስትር መስሪያ ቤታቸው ደብዳቤ ዓላማም የጸጥታ ጥበቃ ምክር ቤት ጫና አሳድሮ ሁለቱ ሀገራት ወደ ድርድሩ እንዲመለሱ በመፈለግ ነው ብለዋል። ሁለተኛ ዙር የውሃ ሙሌትም አስቀድሞ በሶስትዮሽ ድርድሩ በተደረሰው ስምምነት መሰረት ከፊታችን ሐምሌ ጀምሮ መሙላት እንደሚጀምርና ሱዳንና ግብጽ ያለነሱ ስምምነት ኢትዮጵያ ውሃ ሙሌት እንዳትጀምር መጠየቃቸው ከዓለም አቀፍ ህግና አሰራር ጋር የሚቃረን መሆኑን ለጸጥታ ጥበቃ ምክር ቤት የተጻፈው ደብዳቤ ያመለክታል። በሌላ በኩል ተቀማጭነታቸውን አዲስ አበባ ያደረጉ የምዕራባውያን ሀገራት አምባሳደሮች በኢትዮጵያ የተካሄደው ምርጫ በተመለከተ ዛሬ መግለጫ አውጥተዋል። አምባሳደሮቹ በመግለጫቸው ምርጫ ቦርድ በርካታ አዎንታዊ ማሻሻያዎች ማድረጉን፣ የሲቪክ ማህበራት በትምህርትም ሆነ በምርጫ ታዛቢነት የነበራቸው ተሳትፎ መጨመሩን እና እንዲሁም በርካታ ሰዎች የምርጫው ሂደት እንዲሳካ እስከ ሌሊት ድረስ ጥረት ማድረጋቸውን ገልጾ፣ ሆኖም ይህ ምርጫ የተካሄደው ሀገሪቱ በአስቸጋሪ ሁኔታ ውስጥ ሆና የፖለቲካ አመራሮች ስርዓትንና የሚዲያ ኃላፊዎች ስርዓትን ጨምሮ የፖለቲካ ምህዳሩ በጠበበበት ሁኔታ ለምርጫ የሚወዳደሩ ሴቶች ቁጥር በሲሶ በቀነሰበት እንዲሁም የጸጥታ ችግር በብዙ ቦታዎች እያለ ነው ብሏል። መግለጫው ተዛማጅ ጉዳዮችንም የዳሰሰ ሲሆን አምባሳደር ዲና ሙፍቲ የምዕራባውያን ሀገራት አምባሳደሮች ያወጡትን መግለጫ መስሪያ ቤታቸው እየተመለከተው እንደሆነና በቅርቡ መግለጫ እንደሚያወጣ ለቪዮ አስታውቀዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አመሰግናለሁ አዲስ ለዘገባው። ቀጥሎ ወደ ምርጫ ነክ ዘገባዎች እናልፋለን። ሲዳማ ክልል ውስጥ የተደረገው ስድስተኛው አገራዊና ክልላዊ ምርጫ ሰላማዊና የዜጎችን በነጻነት የመምረጥ መብት ያልገደበ ነበር ሲሉ ክልል ውስጥ የተወዳደሩ 12 የተፎካካሪ ፓርቲዎች የጋራ ምክር ቤት ዛሬ ባወጣው መግለጫ አስታውቋል። በመግለጫው ላይ ዮናታን ዘብዲዮስ ተገኝቷል፣ ተከታዩን ዘግቧል።
የጋራ ምክር ቤቱ አባል ፓርቲዎች የምርጫውን አጠቃላይ ሂደት ገምግመው አቋማቸውን የሚያንጸባርቅ የጋራ መግለጫ ያወጡ ሲሆን ምርጫው ሰላማዊና ነጻ ነበረ ሲሉ የፓርቲዎቹ የጋራ ምክር ቤት ጸሐፊ አቶ ታምራት አሰፋ ገልጿል።
ሀገራችን ኢትዮጵያ እውነተኛ ዲሞክራሲን እውን ለማድረግ ላለፉት ጊዜያት የነበሩ ችግሮችን ለመፍታት በተደረገው ትግል ሀገራችን ወደ ለውጥ ውስጥ መግባቷ ይታወቃል። ሀገራዊ ለውጡ በሀገራችን ዲሞክራሲ፣ ሰላም፣ ልማትና መልካም አስተዳደርን በማረጋገጥ የተጀመረውን ሀገረ መንግስት ግንባታ በዘላቂነቱን ለማድረግ ጥረት እየተደረገ ይገኛል። በዚህ ሂደት ውስጥ ለውጡን ለማደናቀፍ የውስጥ አሸባሪ ቡድንና የውጭ ጣልቃ ገብነቶች የሀገርን ሰላም ለማደፍረስ ለተቀን እየሰሩ ይገኛሉ። በዚህ ወቅት ያደረግናለው ስድስተኛ ዙር ምርጫ ሀገራዊና ክልላዊ ለተወካዮች ምክር ቤትና ለክልል ምክር ቤት ለተፎካከሩ በርካታ ብዛት ያላቸው የፖለቲካ ፓርቲዎች እጩዎችን አስመዝግበው ምርጫው ሰላማዊ፣ ፍትሃዊ፣ ዲሞክራሲያዊ ብሎም በሕዝብ ቅቡልነት ያለው እንዲሆን መሳተፋቸው ይታወቃል። በዚህ ቀን የሲዳማ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት ባደረገውና ሰፊ የሆነውን በጥልቀት በተደረገው ውይይት ጠንከር ያሉ ሀሳቦች የተነሱ ሲሆን ሁሉንም ማለትም የፖለቲካ ፓርቲዎችን አመለካከት በሚቀጥሉት ጊዜያት በተብራራ መልኩ ለማቅረብ ተስማምተን አሁን ግን የተካሄደው ምርጫ በሂደቱ ሰላማዊና ዜጎችን የመምረጥ ነጻነታቸውን የማይገድብ መልኩ የተካሄደ መሆኑን አምነንበት ጥቅል የሆነ መግለጫ ከብሔራዊ ምርጫ ቦርድ ተጠቃለው የውጤት መግለጫ በኋላ የምንወያይ መሆኑንም ተስማምተናል።
የጋራ ምክር ቤቱ ህዝቡ አሳየላሉት ትግስትና ብስለት አድናቆት እንዳለውም ተናግሯል።
ሰላም ፈላጊው የክልላችን ህዝብ ባደረገው ጥበቃና ባሳየው ሰላማዊ ትግስት እስከ ምሽቱ 3 ሰዓት ድረስ ያለምንም ኮሽታ በመምረጥ የዜግነት ኃላፊነት ተወጥቶ በሰላም ወደ ቤቱ ተመልሷል። በክልሉ በአብዛኛው አካባቢዎች የመጣውን የድምጽ መስጫ ወረቀት ለማዳረስ ባለመቻሉ ምርጫ ቦርዱ በክልሉ ውስጥ ተጨማሪ ጊዜ በመስጠት ምክንያት የምርጫ ወረቀት በምሽቱ ሳይሰራጭባቸው የቀሩ የምርጫ ክልሎችና ምርጫ ጣቢያዎች ሰኔ 15 2013 ከጧቱ 5 ሰዓት የተጀመረ የምርጫ ሂደት በሰላም በጊዜ መጠናቀቁን ከተቀማጭ ታዛቢዎች ለመረዳት ችለናል። በአጠቃላይ በሲዳማ ክልል በ19ኙ ምርጫ ክልሎች የተካሄደው ስድስተኛ ዙር ምርጫ በጊዜው ማለትም በምርጫው ዕለት አልፎ አልፎ የታዩ ችግሮች በውይይት ተነስተው በግንዛቤ ችግሮች አልፎ አልፎ የተፈጸሙ ስህተቶች ያሉ ቢሆንም በጋራ ምክር ቤቱ ግብረ ኃይል ባደረገው ዝውውርና ምልከታ እንዲታረምና እንዲስተካከል በማድረግ ላሳየው ከፍተኛ ጥረት በምክር ቤቱ ስም የምናመሰግን ሲሆን በመቀጠል ከተለያዩ የፖለቲካ ፓርቲዎች የደረሰን አቤቱታ በየደረጃው ካሉ ምርጫ አስፈጻሚዎች ጋር በመተባበር በወቅቱ እንዲፈቱ ተደርጓል።
ብሔራዊ ምርጫ ቦርድም ገለልተኛ ሆኖ አይተናልን ብሏል ምክር ቤቱ በአቋም መግለጫው። በመጨረሻም ምክር ቤቱ 10 የአቋም መግለጫዎችን ያወጣ ሲሆን የሚከተሉት ተጠቃሽ ናቸው።
አንደኛ፣ በሲዳማ ክልል 19ኙ ምርጫ ክልል በ2232 ምርጫ ጣቢያዎች የተደረጉት የምርጫ ሂደቶች በሰላም የተጠናቀቁ መሆናቸውን በጠንካራ ጎን ገምግመናል። ሁለተኛ፣ በተካሄደው የምርጫ ሂደት ሰላማዊና ዲሞክራሲያዊ ሆኖ እንዲጠናቀቅ የክልላችን ሕዝብ ላደረገው አስተዋጽኦና ጨዋነት በምክር ቤቱ ስም ታላቅ አክብሮት እንዳለን አስምረንበታል። ሶስተኛ፣ በክልላችን የሚንቀሳቀሱ የፖለቲካ ፓርቲዎች እጩ ተወዳዳሪዎች ኢትዮጵያ ሀገራችን እንድታሸንፍ በአስቸጋሪ ሀገራዊ ነባራዊ ሁኔታ ውስጥ ተሳትፎ በማድረግ ሀገርና ሕዝብ በማሻገር ሂደት ለተወጣችሁት ሚና ታላቅ አክብሮት እንዳለው ምክር ቤቱ በአጽንኦት ይገልጻል። አራተኛ፣ ዲሞክራሲ ለሀገራችን የምርጫ ጉዳይ ሳይሆን የህልውናና ቀጣይነትን ማረጋገጥ መሆኑ ታውቆ እኛ ስድስተኛው ሀገራዊና ክልላዊ ምርጫ የተሳተፍን የፖለቲካ ፓርቲዎች በህዝብ ድምፅ የበላይነት ተቀብለን በሀገራችን ጉዳይ በጋራ መግባባት ላይ ለመድረስ የተደረገው ውድድር እንደሆነ በመቀበል ሁሉም ፓርቲዎች በህዝብ ኃላፊነት በምርጫ ውጤት ደስ ሊሰኙ ይገባል እንላለን።
የምክር ቤቱ አባል የሆነው የመአድ ፓርቲ ተወካይ አቶ ደምላሽ አበራ ስድስተኛውን ሀገራዊ ምርጫ ከቀደሙት ምርጫዎች ጋር በማነጻጸር ተናግረዋል።
የተሳተፍናቸው ብዙ ምርጫዎች መከራ ያየንባቸው፣ የተገረፍንባቸው፣ የተሰቃየንባቸው ስለነበሩ በመንግስት አመራሮች እንኳን እንዲህ ፊታችን ተገኝተው ሊያናገሩን ቀርቶ ምርጫው ካለፈ በኋላ ማሳደድ፣ ማሰር፣ መግረፍ፣ ከቤት አውጥቶ አፍኖ መሰወር የነበረበት ጊዜ እንደሆነ ራሴ ሕያው ምስክር ስለሆንኩኝ አውቃለሁ። አሁን ግን ምርጫው ተካሂዶ ባለፈው በሰኔ 14 ምርጫው ከተካሄደበት ጊዜ ጀምሮ እየተካሄደ ባለበትም ጊዜ ከጋራ ምክር ቤቱ ከፍተኛ አመራሮች ጋራ ግብረ ኃይል ተቋቁሞ የምርጫ ሂደቱን እየተዘዋወርን አይተናቸው ነበረ። በአብዛኛውኑ ሰላማዊ ምርጫ ተካሂዷል ማለት እንችላለን።
የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ሶዴፓ ተወካይ አቶ በለጠ ሲገቡ በበኩላቸው ምርጫው ዲሞክራሲያዊ ነበር ብሏል። የፖለቲካ ፓርቲዎችና አመራሮቹ በምርጫ ማግስት የመሰላቸውን አስተያየት መስጠት የቻሉት በስድስተኛው አገራዊ ምርጫ ነው ብሏል።
ስድስተኛው አገራዊ ምርጫ ሰላማዊ፣ ዲሞክራሲያዊና ፍትሃዊ ነው የሚያስብሉ መጨረሻ የሚገመገሙና የሚታዩ ነገር ቢኖሩም ግን 100% ሰላም ነው የሚያስብል እንድምታና አመኔታ አለን። እንደ አንድ ፓርቲ እንደ ኢትዮጵያ ሶሻል ዲሞክራሲ ፓርቲ ማለት ነው።
የሲዳማ ክልል ምክር ቤት ዋና አፈ ጉባኤ አቶ ሰለሞን ላለም የፖለቲካ ፓርቲዎች ዲሞክራሲያዊ ስርዓት ተላብሰው ምርጫውን አካሂዷልም ብሏል።
በየጊዜው ተፎካካሪ ፓርቲዎች የጋራ ምክር ቤት ስብሰባ በሚያደርጉበት ጊዜ ዲሞክራሲያዊ የሆነ ውይይት ኢትዮጵያን በማሰብ ሀገራችንን በማሰብ ቀጥሎ ደግሞ የላቀ ዲሞክራሲን ለመገንባት የተወጡት ሚና እጅግ በጣም ትልቅ ስለሆነ እኔ የጋራ ምክር ቤትንም ሆነ ተፎካካሪ ፓርቲዎችን ማመስገን ፈልጋለሁ።
ፓርቲዎቹ በምርጫው የተለያዩ መጠነኛ ያሏቸው ውስንነቶች የታዩ ቢሆንም ካለፉት አምስት ምርጫዎች የተሻለና ብስለት የተስተዋለበት መሆኑን ገልጸው ዝርዝር ሪፖርት ወደፊት እንደሚያወጡም ገልጧል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
አመሰግናለሁ ኬኔዲ ለዘገባው። በነገራችን ላይ ይህ የዚህ ሪፐብሊክ ስድስተኛው ምርጫ ለሲዳማ ክልል የመጀመሪያው ነው። ወደ ተከታዩ ዘገባ እንለፍ። በሌላ በኩል ምርጫ ቦርድ በደቡብ ክልል የተካሄደውን ምርጫ ሰርዞ ሌላ ምርጫ እንዲያካሂድ የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ጠይቋል። ኢሶዴፓ ዛሬ በሰጠው መግለጫው ፓርቲው በዋናነት በተወዳደረበት በደቡብ ክልል በምርጫው ሂደት ውስጥ መሰናክሎች እንዳጋጠሙት ገልጿል። ቦርዱ በምርጫ ቦርዱ የተመደቡ ምርጫ አስፈጻሚዎች እንዲሁም የጸጥታ አካላትም ጭምር ከገዢው ፓርቲ ጋር ወግነው ሲሰሩ ነበር ብለዋል የፓርቲው ሊቀመንበር ፕሮፌሰር በየነ ጴጥሮስ። የደቡብ ብልጽግና ፓርቲ በኢሶዴፓ የቀረበውን ክስ እንደማይቀበል ገልጿል። የምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ትናንት በሰጡት መግለጫ ከበርካታ ፓርቲዎች ብዙ ጥያቄዎች፣ ብዙ አቤቱታዎች እንደደረሷቸው ገልጸው ቦርዱ ተገቢውን ምላሽ እንደሚሰጥ አስታውቀዋል። ኬኔዲ አባተ በኢሶዴፓ መግለጫ ላይ ተገኝቶ ተከታዩን ዘግቧል።
የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ኢሶዴፓ ስድስተኛውን ጠቅላላ ምርጫ በተመለከተ በዛሬው ዕለት መግለጫ ሰጥቷል። የኢሶዴፓ ሊቀመንበር ፕሮፌሰር በየነ ጴጥሮስ ምርጫው በጥቅሉ ሲታይ ገንቢ ነበር ያሉ ሲሆን በኢትዮጵያ ነጻ፣ ፍትሃዊና ተአማኒ ምርጫ በሰላማዊ መንገድ ማካሄድ እንደሚቻል ምልክት የታየበት እንደሆነም አንስተዋል። ይሁን እንጂ ምርጫው በርካታ ተግዳሮቶችም የተስተዋሉበት መሆኑን ነው ሊቀመንበሩ የተናገሩት። ኢሶዴፓ በይበልጥ በተወዳደረበት በደቡብ ክልል ላይ በማተኮር ገለጻ ያደረጉት ፕሮፌሰር በየነ ፓርቲው ከድምጽ መስጫ ቀን በፊት ጀምሮ በምርጫው ሂደት በተለይ ከበታች አመራሮች በርካታ ፈተናዎችን መጋፈጡንና በድምጽ መስጫው ዕለት ደግሞ ችግሮች ይበልጥ ጎልተው መስተዋላቸውን ተናግረዋል። ሊቀመንበሩ በድምጽ መስጫው ዕለት የነበሩ ብለው ካነሷቸው ችግሮች መካከል በመንግስት መዋቅር ውስጥ የሚገኙ ግለሰቦች ጣልቃ ገብነት ይገኝበታል።
በምርጫ ወቅት ካጋጠሙን አንኳር ተግዳሮቶች ውስጥ የምርጫ ድምፅ መስጫ ጣቢያዎችን በመመደብ ረገድ ከምርጫ ቦርድ እውቅና ውጪ በአካባቢው አስተዳደር የተወሰዱ እርምጃዎች በስፋት መኖራቸውና በእነዚህም ጣቢያዎች ተወካይ ማስቀመጥ ያለመቻላችን፣ ለምሳሌ ተርጫ ከተማ ዳውሮ ዞን ምርጫ ቦርድ የማያውቃቸውን ድምፅ መስጫ ጣቢያዎች ከፍተው አስተዳደሩ እንቀሳቀስ የነበረው።
የድምጽ መስጠት ሂደት ከመጀመሩ በፊት ተሞልተው የነበሩ ሳጥኖች እንደነበሩም የተናገሩት ፕሮፌሰር በየነ የድምጽ መስጫ ወረቀቶችን የያዙ ሳጥኖች በተለያዩ ስፍራዎች መሰበራቸውንም አንስተዋል።
የድምጽ መስጫ ወረቀቶችን የያዙ ሳጥኖች መሰበር በውስጡ የነበረው የድምጽ መስጫ ወረቀት በህገወጥ ባለስልጣናት እጅ ስለመግባቱ፣ በሀዲያ ዞን በሲቀይ 02 የምርጫ ክልል 5 ሳጥኖች ተሰብረው መገኘታቸው፣ እንዲሁም አንድ ሳጥን በሶሮ 01 የምርጫ ክልል እና 3 ሳጥኖች በቆሼ ከተማ ተሰብረው መገኘታቸው በፖሊስ ጭምር የተረጋገጠ ሆኗል። በሲቄ 02 ምርጫ ክልል የመራጭ ድምፅ ሲቆጠር በአምስቱም ሳጥኖች በተሰበሩባቸው የምርጫ ጣቢያዎች የብልጽግና ፓርቲ ተወዳዳሪ በሌሎች ምርጫ ጣቢያዎች ከታየው የገዘፈ ድምፅ አግኝቷል መባል።
በምርጫ ቦርድ የተመደቡ ምርጫ አስፈጻሚዎች እንዲሁም የጸጥታ አካላትም ጭምር ከገዢው ፓርቲ ጋር ወግነው ሲሰሩ እንደነበሩም የተናገሩት የኢሶዴፓ ሊቀመንበር ፕሮፌሰር በየነ ምርጫ ቦርድ በደቡብ ክልል የተካሄደውን ምርጫ ሰርዞ በድጋሚ ምርጫ እንዲያካሂድ አሳስበዋል።
በየምርጫ ጣቢያው ተመዘገበ የሚባለው ውጤት በብሔራዊ ምርጫ ቦርድ እንዳለ ጸደቀ ማለት ለሀገራችን ዴሞክራሲያዊ ሽግግር ደግሞ የማይድን ካንሰር ይሆናል። ሀገራችንም በፖለቲካ አለመግባባትና ያለመተማመን ስትናወጥ ትኖራለች የሚል ስጋት አለን። ስለሆነም ብሔራዊ ምርጫ ቦርድ በደቡብ ክልል የተካሄደውን ምርጫ በጥልቀት ገምግሞ ሙሉ ለሙሉ ወይም ግምገማው በሚያመለክተው ውጤት መሰረት የምርጫ ሕግና ስነ ስርዓት በተከበረ መልኩ ገለልተኛ ምርጫ አስተጻሚዎችን በመጠቀም ዳግመኛ ምርጫ እንዲያካሂድ አጥብቀን እናሳስባለን።
በቢሮ ኃላፊ ደረጃ የደቡብ ብልጽግና ፓርቲ የፖለቲካ ፓርቲዎችና የሲቪክ ማህበራት ኃላፊ የሆኑት ወይዘሮ ጸሃይ ወራሳ በኢሶዴፓ የቀረበው አቤቱታ ተቀባይነት እንደሌለው ተናግረዋል።
አንደኛ የጋራ ምክር ቤቱ ሰብሳቢ ስለሆንኩ ነው። በደንብ ተነጋግረን በሰላማዊ መንገድ ቅስቀሳ መጨረሳችንን ሁሉም ፓርቲ ተስማምቶ በጋራ እንደገና ደግሞ የድምጽ መስጫ ቀን መሆን ባለበት ጥንቃቄ ከዛም በኋላ በውጤት ማገናነጽ ላይ የመጣውን ውጤት ተጠቃለ መቀበል እያንዳንዱን ሰዓት በተከተለ መልኩ የምርጫ ህጉን በጠበቀ መልኩ እንዲሉ ተግባብተን ተስማምተን ነው የተለያየ ነውና እኛውም በዛ ደረጃ ያየ ነው የገመገምነው ነገር የለም። የምርጫውን ሂደት ከምርጫ ቀን በኋላ ያለውን ነገር በጋራ አልተነጋገርንም። ለእኛም ለጋራ ምክር ቤትም የቀረበ ክል አላየውም እኔ በበኩል የለም።
የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ቦርዱ የተለያዩ አይነት ቅሬታዎችን ከበርካታ የፖለቲካ ፓርቲዎች መቀበሉንና ለነዚህም እንደየአይነታቸው ምላሽ እንደሚሰጥ ትናንት ሰኔ 17 በሰጡት መግለጫ ተናግረዋል።
የቀረቡትን አቤቱታዎች እንዳለ አጠቃለን በአይነታቸው በይዘታቸው ከውጤቱ ጋር የሚኖራቸውን ግንኙነት ለማየት ሞክረናል። በጣም ብዙ ፓርቲዎች ብዙ አቤቱታዎች አቅርበዋል። አንዳንዶቹ ግን በእኛ ደረጃ ሊቀርቡ የሚችሉ እንዳልሆኑ ገና ካሁኑ መመልከት ችለናል። አንዳንዶቹ ደግሞ ጉዳዮቹ መደረግ የሌለባቸውም ቢሆኑ የምርጫውን ሂደትና ውጤት በብዙ የሚለውጡት ወይም ኳሊቲውን ይቀንሱታል የሚባሉ ባለመሆናቸው ምላሽ አንሰጥባቸው ማለት አይደለም ግን ዋና ፕራዮሪቲ አይሆኑም። ሌሎቹ በጣም ቦርዱ በጥልቀት መመርመር ያለባቸው አቤቱታዎች አሉ የምናያቸው ይሆናሉ።
በፕሮፌሰር በየነ ጴጥሮስ ሊቀመንበርነት የሚመራው የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ኢሶዴፓ 87 የፌዴራል ምክር ቤት እጩዎችን ጨምሮ በአጠቃላይ 290 እጩዎችን አስመዝግቦ በዋናነት በደቡብ ክልል የተወዳደረ ሲሆን በኦሮሚያና በአዲስ አበባም ውስን እጩዎችን በውድድሩ አሳትፏል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አመሰግናለሁ ኬኔዲ ለዘገባው። ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈላችሁን የአርብ ሰኔ 18 2013 ዓመተ ምህረት ስርጭት ነው እየተከታተላችሁ ያላችሁት። አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ከ36 ደቂቃ ይሆናል። ከ37 ሊሆን ጥቂት ሰከንዶች ይቀራሉ። መጽሔት ይቀጥላል። ወደ ተከታዩ ዘገባ ላሸጋግራችሁ። በህወሓት አባላት የተያዙ የተባሉ ህንጻዎች በገለልተኛ አስተዳዳሪ ተይዘው እንዲተዳደሩ ፌዴራሉ ከፍተኛ ፍርድ ቤት ዛሬ ወስኗል። ዮናታን ዘብዴዎስ ተጨማሪ አለው።
የፌዴራል ከፍተኛ ፍርድ ቤት አራዳ ምድብ አንደኛ ጊዜ ቀጠሮ ችሎት በተለያዩ የመዝገብ ቁጥሮች ሰኔ 16 17 እና 18 ቀን 2013 ዓመተ ምህረት በዋለው ችሎት ዋና ዋና የህወሓት አባላት የንግድና የመኖሪያ ህንጻዎች ላይ ገለልተኛ አካል እንዲያስተዳድር ውሳኔ አስተላልፏል። በኢትዮጵያ ጠቅላይ አቃቤ ህግ በወንጀል የተገኙ ሀብት ማስመለስ ዲሬክተር ጀነራል የሆኑት አቶ አለማንታ ግደው ፍርድ ቤቱ ይህን ውሳኔ የሰጠው ንብረቶቹ ለሌላ አላማ እንዳይውሉ ነው በማለት ተናግሯል።
የህወሓት ሽብር ቡድን ላይ የወንጀልና የሀብት ምርመራ እየተደረገ ብሎ የተጀመረ ነው ይሄ። ከዚሁ ጋር በተያያዘ እንግዲህ ተጠርጣሪዎቹ የሽብር ወንጀል በመፈጸምና ሌሎች ተመሳሳይ ወንጀሎች መፈጸም ተጠርጥረው ነው እየጣራ ያለው። ይህን ንብረታቸውን ደግሞ ለሌላ የወንጀል አላማ ለማዋል እንቅስቃሴዎች እንዳሉ መረጃዎች ስለነበሩ ያው ቀደም ብሎም ታግደው የነበሩ ንብረቶች ናቸው። ነገር ግን አሁን ላይ በኪራይ መያዣ በማድረግ በተለያየ መንገድ ገንዘቦችን ለማሸሽ የሚደረጉ ጥረቶች ስለነበሩ ይህንኑ ለፍርድ ቤት አስረድተን አቤቱታ አቅርበን ፍርድ ቤቱ ጉዳዩን ከመረመረ በኋላ የፌዴራል ቤቶች ኮርፖሬሽን እና በኢትዮጵያ ንግድ ባንክ ስር ያለ የኮመርሻል ኖሚኒስ የሚባል ድርጅት እንዲያስተዳድራቸው ውሳኔ አስተላልፏል።
በዚህ ውሳኔ መሰረት አስተዳዳሪ የተሾመባቸው የንግድና የመኖሪያ ህንጻዎች በአጠቃላይ ከ30 በላይ ሲሆኑ ከነዚህ መካከል በጀነራል ጻድቃን ተክለ ትንሳኤ ስም አዲስ አበባ የሚገኙ ሁለት ህንጻዎች፣ በጀነራል አበበ ተክለ ሃይማኖት ስም አዲስ አበባ የሚገኙ G+5 ህንጻ፣ በብርጋደር ጀነራል ምግበ ሀያለ ስም አዲስ አበባና መቀለ የሚገኙ ሁለት ህንጻዎች፣ በብርጋደር ጀነራል ታደሰ ወረደ ስም መቀለ የሚገኙ ሁለት ህንጻዎች ተጠቃሾች ናቸው። በተጨማሪም በብርጋደር ጀነራል ተክላይ አሸብር ስም አዲስ አበባ የሚገኝ G+5 ህንጻና በብርጋዴር ጀነራል ዮሐንስ ወልደ ጊዮርጊስም መቀሌ የሚገኙ 3 ህንጻዎችም ይገኙበታል። እንዲሁም በሜጀር ጀነራል ህንጻ ወልደ ጊዮርጊስም መቀሌ የሚገኝ 1 ህንጻ፣ በሜጀር ጀነራል ኢብራሂም አብዱል ጀሊል ስም መቀሌ የሚገኝ 1 ህንጻ፣ በኃይሌ ተስፋ ክሮስ ገብረ ህይወት ስም መቀሌ የሚገኙ 3 የነዳጅ ማደያዎችም ገለልተኛ አስተዳዳሪ የተሾመባቸው በህወሓት አባል ስም የሚገኙ ብረት ነው። አሁን ውሳኔ ተላለፈባቸው ህንጻዎች ከ30 በላይ ሲሆኑ በሁለት ሳምንታት ውስጥም ሌሎችም በቁጥራቸው አያሌ የሆኑ ንብረቶች ላይ በፍርድ ቤት ውሳኔ ይሰጥባቸዋል ብለዋል አቶ አለማን ታግደው።
መረጃቸው ተጣርቶ በሰነድም ፊዚካልም ቤቶች ተለይተው ቫካንት የሆኑ አባንደን የተደረጉ ጠባቂ ብቻ ያለባቸው አንዳንዶች ደግሞ ተከራይተው ግን የክራይ ገንዘቡን በተለያየ መንገድ ለማስወጣት ጥረት እየተደረገባቸው ያሉ በሁለት ሳምንት ውስጥ ብዛት ያላቸው ተጠርጣሪዎቹ ደዚህ ለወንጀል አላማ ሊጠቀሙባቸው ይችላል እና በሶስተኛ ወገን ወንጀለኛ ወገን እንዲያስተዳድራቸው የሚቀርቡ አሉ። እነሱ በዛ ጊዜ ውስጥ ሊያልቁ ይችላሉ። እንግዲህ አንዳንዱ እንደ ፍርድ ቤቱም እና የቀጠሮ ሁኔታ የሚወስነው ሆኖ በእኛ በኩል ግን በዛ ጊዜ ውስጥ ሊያልቁ ይችላሉ የሚል ግምት አለ። ብዛት ያላቸው ናቸው እጃችን ላይ ያሉ። በሚቀጥሉ ሳምንታት በተመሳሳይ ለፍርድ ቤት እያቀረብ ፍርድ ቤቱ በሚወስነው መሰረት በአስተዳደር ስር ሆነው ይቆያሉ ማለት ነው።
የህንጻዎቹ ባለቤቶች የመጨረሻ ውሳኔ ሲሰጥባቸው ንብረቱ ሙሉ በሙሉ ይወረሳልም ብሏል።
በሽብር ወንጀል ስለተሳተፉ የሽብር አዋጁ ደግሞ ሽብርን ፋይናንስ ለማድረግ ሽብርተኛ ሊጠቀምበት ስለሚችል ማገድ እንደሚቻል በግልጽ ስለሚያስቀምጥና የታገደ ንብረት ደግሞ በተጠርጣሪው እጅ ወይም በወኪሉ ነው መቆየት ያለበት ወይስ ሌላ ገለልተኛ አካል ሊያስተዳድረው ይገባል የሚለውም ህጉ ምላሽ አለ። ንብረቱን ለማሸሽ ወይም ለሌላ ወንጀል አላማ የሚጠቀምበት ከሆነ በገለልተኛ ወገን ያስተዳደረው ፍርድ ቤት የመጨረሻ ውሳኔ በተጠርጣሪዎች ላይ የጥፋተኝነት ውሳኔ እስከሚሰጥ ድረስ ታግደው ይቆያል፣ በአስተዳዳሪ እጅ ይቆያል። ፍርድ ቤት የመጨረሻ ውሳኔ ሲሰጥ ደግሞ ጥፋተኛ ከተባለ ንብረቱ የሚወረስ ነው የሚሆነው። ስለዚህ ሳይባክን ወይም ሳይሸሽ ተጠብቆ ባልዋው እንዲቆይ እንዲሁም ለሌላ የወንጀል አላማ ለሽብር የወንጀል አላማ እንዳይውል ለማድረግ ነው አላማው።
በወንጀል የተገኙ ሀብት ማስመለስ ዲሬክተር እንደገለጹት የፌደራል ጠቅላይ አቃቤ ሕግ በዶክተር አዲስ አለም በለማና የሜጀር ጀነራል ጻድቃን ባልቤት በወይዘሮ ኤልሳ ሰፋ ተክለ ሚካኤል ስም የሚገኙ ህንጻዎችን ጨምሮ በሌሎችም የህወሓት አባላት ሀብት ላይ አስተዳዳሪ ለመሾም የተሰራ መሆኑን ተናግሯል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
አመሰግናለሁ ዮናታን። ዝግጅታችን ይቀጥላል እስከ ምሽቱ 4 ሰዓት። ክቡራትና ክቡራን፣ ወደ አህጉራዊ ዜናዎች ደግሞ እንሸጋገር። ወደ አፍሪካ ጉዳዮች። በደቡባዊው የአፍሪካ ቀጠና አዲስ የኮሮና ቫይረስ ወጀብ ባየለበት በዚህ ወቅት ክትባት እንዲፋጠን አምነስቲ ኢንተርናሽናልን ጨምሮ 27 ዓለም አቀፍ ድርጅቶች ጥያቄ አቅርበዋል። በቫይረሱ የሚያዘው ሰው ቁጥር በ127 በመቶ ባሻቀበባት ዚምባብዌ የክትባት ችግር ማጋጠሙም እየተወራ ነው። የኮሎምበስ ማቪንጋን ዘገባ ሀብታሙ ስዩም እንደሚከተለው አዘጋጅቶታል።
መንግስታዊ ያልሆኑት ተቋማት እንደተናገሩት ደቡባዊ የአፍሪካ ቀጠና 3ኛ ዙር የኮቪድ-19 ወረርሽኝ ወጀብ እያስተናገደ ነው። ሁኔታውን ለመቆጣጠር ደግሞ ክትባት ያስፈልጋል። ሮበርት ቺቫምባ የደቡባዊ አፍሪካ የአምነስቲ ኢንተርናሽናል ቃል አቀባይ ናቸው። ከጆሃንስበርግ በላኩት የማህበራዊ መገናኛ አውታር መልእክት ይህንን ብለዋል።
A number of countries across southern Africa, including Namibia, South Africa.
Namibia, ደቡብ አፍሪካ፣ ዛምቢያ እና ዚምባብዌን ጨምሮ የደቡባዊ አፍሪካ ሀገራት ከእስካሁኑ ጋር ሲነጻጸር እጅግ ገዳይ በሆነው ወጀብ መካከል ይገኛሉ። ከከፍተኛ ድህነትና የኑሮ ልዩነት ጋር ተዳምሮ በቀጠናው ክትባት አለመኖሩ በርካታ ሰዎች ሞትን እየተጠባበቁ እንዳሉ ያህል እንዲሰማቸው አድርጓል ያሉት የደቡብ አፍሪካ ልማት ማህበረሰብና ዓለም አቀፉ ማህበረሰብ የክትባት ስርጭትን ለማፋጠን ብሎም በርካታ ሰዎች ነፍስ አድኑን መላ እንዲያገኙ ለማረጋገጥ በጋራ መስራት እንዳለባቸውም ተናግረዋል። ሐሙስ ዕለት በአፍሪካ የዓለም ጤና ድርጅት ኃላፊ ዶክተር ማትሺዲሶ ሞይቲ ባለጸጋ ሀገራት ለአፍሪካ አህጉር ክትባቶችን እንዲለግሱ ጠይቀዋል። እሳቸው ባለጸጋ ሀገራት 60% ህዝባቸውን ሲከትቡ፣ በርካታ የአፍሪካ ሀገራት ግን ያስከተቡት 1% የሚሆኑን ህዝባቸውን ብቻ መሆኑን ገልጸዋል። በዓመቱ መጨረሻ አፍሪካ 30% ህዝቧ ይከተብ ዘንድ ቢያንስ 700 ሚሊዮን ክትባቶች እንደሚያስፈልጓት ዶክተር ሞይቲ ተናግረዋል።
አፍሪካውያን በተሳካ ሁኔታ ይሰራ ዘንድ በሁለት ዙር የሚሰጠውን ክትባት የመጀመሪያ ዙር ወስደዋል። ክትባቶችን ማግኘት ግን ፈተና ሆኗል። ክትባቶችን የማግኘት አንገብጋቢነት ከፍተኛ ደረጃ ላይ ደርሷል። ባጭሩ ልገሳ ይበረታታል። መጠኑም ከፍ ያለ መሆን አለበት። በእጅጉ አጣዳፊ ስለሆነ አሁኑኑ መጀመር አለበት።
በኮቪድ-19 ቫይረስ እና በክትባት እጥረት በእጅጉ ጫና ካደረባቸው ሀገራት መካከል አንዷ ዚምባብዌ ናት። በሽታውን የማይታይ ጠላት ሲሉ የጠሩት ምክትል ፕሬዚደንት ኖስታንቲኖ ቺዋንጋ ዚምባብዌ 3ኛውን የኮቪድ-19 ወረርሽኝ በድል እንደምትወጣው ትናንት ቃል ገብተዋል። የቀድሞው ጦር ጄኔራል የነበሩት ቺዋንጋ ሀገሪቱ ከኮቪድ-19 ጋር የገባችውን ጦርነት ታሸንፍ ዘንድ እያንዳንዱ የሀገሪቱ ዜጋ መተጋገዝ እንዳለበት አሳስበዋል።
By end of this month and maybe into the first week of July
በዚህ ወር መጨረሻ አለም ደግሞ በቀጣዩ ወር መጀመሪያ ሳምንት 2.5 ሚሊዮን የሳይኖፋርምና ሳይኖቫክ ክትባቶችን እናገኛለን። ሁሉም ሰው እንዲከተብ እንፈልጋለን። ከድንበሮቻችን እንጀምርና ቫይረሱ ወደ ተስፋፋባቸው ሁሉም ስፍራዎች እንሄዳለን። የሁሉንም ሰው ትብብር እጠይቃለሁ። የንግድ ስራዎችን መስራት የምትፈልጉ በስፍራዎቹ ማከናወን ትችላላችሁ። ይሁንና የኮቪድ-19 ክትባት ምስክር ወረቀት ያስፈልጋችኋል። አንድ ግለሰብ በገበያ ቦታ መሸጥ ከፈለገም መከተብ አለበት። ይህ ተገቢ አይደለም። እኔ ይህ ፍትሃዊ ይመስለኛል ነው ያሉት። ዚምባብዌ መከተብን ግዴታ ማድረግ አለማድረጓ በወቅቱ ግልጽ አልነበረም። እስካሁን ድረስ 716,000 የዚምባብዌ ዜጎች የመጀመሪያውን ዙር ክትባት ወስደዋል። ከ450,000 ከፍ የሚሉት ብቻ ሁለተኛውን ዙር ክትባት አግኝተዋል። ዓለም አቀፉን የቫይረስ ስርጭት በሚከታተለው ጆንስ ሆፕኪንስ ተቋም መሰረት የኮቪድ-19 ተጠቂ ቁጥር 43,480 ነው። 1,692 ደግሞ ሕይወታቸው አልፏል።
አመሰግናለሁ ኮሎምበስ ማርቪንጋንና ሀብታሙ ስዩምን። ወደ ተከታዩ ዘገባ እንለፍ። ከሰሃራ በስተደቡብ ባሉ ሀገሮች ውስጥ በችግርና በመከራ ውስጥ ከሚኖሩ በሚሊዮኖች ከሚቆጠሩ ሕፃናት ኮቪድ-19ን ተከትሎ ብዙዎቹ ወላጆቻቸውን በማጣታቸው ምክንያት እጅግ ለበዙ ፈተናዎች እየተጋፈጡ መሆናቸውን የተባበሩት መንግሥታት ድርጅት ዓለም አቀፉ የሕፃናት ፈጥኖ ድራሽ ፈንድ ዩኒሴፍ አስታውቋል። ሊሳ ሽላይን ከዩኒሴፍ ጠቅላይ ጽሕፈት ቤት ከጄኔቫ ያጠናቀረችውን ዘገባ ኤደን ገረመው እንደሚከተለው አዘጋጅተዋለች።
ከሰሃራ በታች ያሉ ሀገራት 3ኛውና ግዙፉን የኮቪድ-19 ግርሻ እያስተናገዱ ነው። ምንም እንኳን ህፃናት በወረርሽኙ ባይጠቁም ወላጆቻቸውን ግን በሞት እየተነጠቁ ይገኛሉ። በተለምዶ ህፃናት ወላጆቻቸውን በሞት ሲያጡም ሸክሙ በአያቶች ላይ ይጫናል። ይሁንና የመንግስታቱ ድርጅት የህፃናት ፈንድ ዩኒሴፍ ቃል አቀባይ ጄምስ ኤልደር በኮቪድ-19 በቅድሚያ የሚጠቁት አዛውንቶች ናቸው ይላሉ። በዚህ የተነሳም ህፃናቱ ወደ ሌላ በችግርና በደህንነት ወደ ሚኖር ቤተዘመድ ይሸጋገራሉ። ይህም ወላጅ አልባ ህጻናቱን ለጭንቀትና ለጉልበት ብዝበዛ ይዳርጋቸዋል። የመንግስታቱ ድርጅት ቃል አቀባይ ጄምስ ኤልደር ይናገራሉ።
እርዳታ የሚያስፈልጋቸውና የተጠቁ ህጻናት ጥቆማዎችን አይተናል። እነዚህ ነገሮች ቀድሞ ህጻናቱ የነበራቸው ድጋፍ ሲጠፋ የሚከሰቱ ናቸው። በአብዛኛው ወላጆቻቸው ሲሞቱባቸው አሊያም በኮቪድ ምክንያት ገበያቸው ሲደርቅና የተሻለ ስራ ፍለጋ ጥለዋቸው ሲሄዱ የኢኮኖሚ ድጋፍ ሲሹ የሚፈጠር ነው።
ትምህርት ቤት የማይሄዱ ህጻናት የህግ ከለላ የማያገኙ ሲሆን ለብዝበዛም የተጋለጡ ናቸው። ቃል አቀባዩ ኤልደር ኮቪድ-19 በከፍተኛ ሁኔታ ትምህርት አስተጓጉሏል ይላሉ። ለአብነት ያህልም 9 ሚሊዮን የሚሆኑ በምስራቅና በደቡብ የአፍሪካ ሀገራት የሚኖሩ ህጻናት ከኮቪድ-19 ወረርሽኝ በኋላም ትምህርት ቤቶች ሲከፈቱ ወደ ትምህርት ገበታቸው አልተመለሱም። በተጨማሪም በዝጉ ምክንያት እጅግ ብዙ ህጻናት በቂ ምግብ እያገኙ አይደለም ያሉ ሲሆን የተመጣጠነ የምግብ እጥረትም የጤና ችግር አስከትሏል ይላሉ ቃል አቀባዩ።
መደበኛ ክትባቶችና የወባ በሽታ ድጋፎች መቀነሳቸው እናውቃለን። አንዳንዶቹ እንዲያውም 20% ቀንሰዋል። ነፍሰ ጡር ሴቶችም የስነ ተዋልዶ ድጋፍ ለማግኘት በእጅጉ እንደሚቸገሩም እናውቃለን። የጤና ስርዓቱ እጅግ በመወጠሩና በነበረው የእንቅስቃሴ ገደብ ምክንያት ነፍሰ ጡር ሴቶች ሕይወታቸው ማለፉን እናውቃለን። ሊገቱ ይችሉ የነበሩ የሕፃናት ሞቶችም ነበሩ።
የመንግስታቱ ድርጅት የህፃናት ፈንድ ዩኒሴፍ በአህጉሪቱ ያሉ መንግስታት ትምህርት ቤቶችን ለመክፈት ቅድሚያ እንዲሰጡና የውሃና የንጽህና መገልገያዎች አቅርቦት ላይም ትኩረታቸውን እንዲያደርጉ ያሳስባል። ድርጅቱ በተጨማሪም የስነ ልቦና ድጋፍ ለሚያስፈልጋቸው ህፃናትና ወላጆቻቸው እንዲሁም ተጋላጭ ለሆኑ ቤተሰቦች የገንዘብ ድጋፍ መጨመሩን ያስታወቀ ሲሆን ከዚህ ጋር ተያይዞም የወላጆችና የልጆችን መነጣጠል በመቀነስ ቤተሰቦችን በማጠናከርና ማህበረሰብ ተኮር የሆኑ ድጋፎችን በማድረግ ይህን ፈታኝ ወቅት እንዲያልፉ እየሰራ መሆኑንም አስታውቋል። በሊሳ ሽላይን ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
አመሰግናለሁ ሊሳ ሽላይንን እንዲሁም ኤደን ገረመውን። የተከበራችሁ አድማጮች፣ የመጽሔቱ ክፍለ ጊዜ በዚሁ ተጠናቀቀ። ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በማኅበራዊ መገናኛዎቻችን @voaamharic ብላችሁ ልታገኙን ትችላላችሁ። በፌስቡክ፣ በትዊተር፣ በኢንስታግራም፣ በዩቲዩብ ላይ እንገኛለን። በአየር ላይ 19ና 25 ሜትር ባንድ አጭር ሞገድ ላይ እንደሆነ የምንገኘውም ላስታውስ። ፕሮዲውሰሩ ንጉሡ ታምሬ ነው። ቴክኒሻኑ ቶኒ ፕሎክ፣ የዌብና ማኅበራዊ መገናኛዎች ፕሮዲውሰራችን አበባየሁ ገበያው ነች። ለዜናው ቆንጅት ታየ፣ እኔም እያስተናገድኳችሁ ያለሁት ሶሎሞን አባተ። እስከ ምሽቱ አራት ሰዓት አብረናችሁንን አብራችሁን ሁኑ። ወደ ተከታዩ ዘገባ ልውሰዳችሁ። ተቀማጭነቱ ዱባይ የሆነውና በተባበሩት አረብ ኤሚሬቶች መንግሥት ባለቤትነት የሚመራ ዲፒ ወርልድ የሚባል የወደብ አንቀሳቃሽ ድርጅት በሶማሌላንዷ በርበራ ወደብ ላይ የገነባውን አዲስ የዕቃ ማራገፊያ ስፍራ ትናንት አስመርቋል። በምርቃቱ ላይ በኢትዮጵያ የገንዘብ ሚኒስትር አህመድ ሸዴና በሶማሌ ክልል ፕሬዚደንት ሙስጠፋ መሐመድ ኦማር የተመራ የኢትዮጵያ መንግሥት ከፍተኛ የልዑካን ቡድን ተገኝቷል። የወደቡን ሥራ ለማስፋፋት ከተያዘው የ101 ሚሊዮን ዶላር ፕሮጀክት አንዱ ነው ይሄ የዕቃ ማራገፊያ ጣቢያ። መሐመድ ኦላንድ ሐሰን ከሶማሌኛ ዝግጅት ክፍላችን ያጠናቀረውን ዘገባ ስምኝሽ የቆየ ሊሊ እንደሚከተለው አጠናቅረዋለች።
በአፍሪካ ቀንድ ዋና የንግድ እምብርት ሆኖ የሚያገለግለውንና በሶማሌላንድ ውስጥ የሚገኘውን የበርበራ ወደብን ለማስፋፋትና የዕቃ ማራገፊያ ጣቢያዎቹን አቅም ለማሳደግ የሚሰራው ስራ አካል የሆነው አዲሱ ጣቢያ የወደቡን ዕቃ የመጫን አቅም አሁን ካለበት በዓመት 150 ሺህ ኮንቴነሮችን የመያዝ አቅም ወደ 500 ሺህ ከፍ ያደርገዋል። በምርቃቱ ላይ ለተገኙ መገናኛ ብዙሃን ንግግር ያደረጉት የሶማሌላንድ ፕሬዝዳንት ሙሴ ቢሂ አብዲ እንደተናገሩት የወደቡ ማደግ ለሶማሌላንድ ብቻ ሳይሆን ለአጠቃላይ ቀጠናው ትልቅ የኢኮኖሚ ድል ይፈጥራል ብለዋል።
አዲሱ ጣቢያ በሁለተኛ ዙር ከሚሰራው የማስፋፋት ስራና በበርበራ ወደብ መተላለፊያ ላይ ከሚኖረው የኢኮኖሚ ቀጠና ጋር ተዳምሮ በሚኖረው ተጨማሪ የንግድ እንቅስቃሴ የውጭ ኢንቨስተሮችን በመሳብና አዳዲስ ስራዎችን በመፍጠር ለበለጠ ልማትና ኢኮኖሚያችንን ለማሳደግ ተጨማሪ አቅም እንዲኖረን ያደርጋል። ይሄ ወደብ በተለይ እንደ ኢትዮጵያ ያሉ ወደብ አልባ ሀገሮችንም ይጠቅማል።
በኢትዮጵያ የሶማሌ ክልል ፕሬዝዳንት የሆኑት ሙስጠፋ መሐመድ ኦማር ከአሜሪካ ድምጽ ጋር በነበራቸው ቆይታ እንደተናገሩት የበርበራ ወደብ ማደግ በክልሉ ለሚኖሩ ሰዎችና ለአጠቃላይ የኢትዮጵያ ሕዝብ ሰፊ ድል የሚፈጥር መሆኑን ተናግረዋል።
በኢትዮጵያ ሶማሌና በሶማሌላንድ የሚኖሩ ሰዎች መተዳደሪያ እርስ በርሱ የተያያዘ ነው። በሶማሌላንድ የሚደረግ ማንኛውም ልማትም ሆነ የኢኮኖሚ ስኬት በቀጠናው ላይ ቀጥተኛ ተጽዕኖ ይኖረዋል። ምክንያቱም ለአካባቢው ንግድ ጠንካራ ተፎካካሪ የሆነ ገበያ አለን።
በተጨማሪም በክልላቸው ውስጥ ስላለው የጸጥታ ችግር ተጠይቀው ምላሽ የሰጡት አቶ ሙስጠፋ አሁን ሁኔታዎች እየተሻሻሉ መሆኑንም አስረድተዋል።
ሁኔታዎች አሁን ተረጋግተዋል። በእኛና በኦሮሚያ ክልል የነበረው ግጭት አሁን መፍትሄ አግኝተዋል።
በሌላ በኩል በአፋርና በሶማሌ ክልል መካከል በድንበር ምክንያት የሚከሰተውን ግጭት እንዲሁ በወንድማማችነት መንፈስ መፍታት እንፈልጋለን። በክልሉ በስተምዕራብ በኩል በሰዎች ላይ የሚፈጸሙ ትንኮሳዎች አሉ። ሰዎችም ተፈናቅለዋል። ይህ የጸበኝነት ባህሪ እንዲቆምና የተፈናቀሉትን ወደ ነበሩበት ለመመለስ ጥሪ እናቀርባለን።
የበርበራውን ወደብ የማስፋፋቱንና የማሳደጉን ስራ የሚሰራው ዲፒ ወርልድ እስከ 442 ሚሊዮን የአሜሪካ ዶላር ለማውጣት እቅድ እንዳለውና የመጀመሪያው ዙር ስራ መጠናቀቁን ተናግሯል። በድርጅቱ ገለጻ መሰረት ሁለተኛው ዙር የማስፋፋት ስራ የመርከብ ዕቃ የሚወጣበትን ስፍራ ከ400 ወደ 1000 ሜትር የማሳደግና ወደቡ እስከ 2 ሚሊዮን ዩኒቶችን በአመት ማስተናገድ እንዲችል ማድረግን ያጠቃልላል። በርበራን የማስፋፋት አጠቃላይ ፕሮጀክት የተጀመረው በ2010 ዓመተ ምህረት ነበር። ሶማሊላንድ እንደ አውሮፓውያን አቆጣጠር በ1991 ከሶማሊያ ተገንጥላ ራሷን ችላ ያስተዳደረች ቢሆንም ከዓለም አቀፉ ህብረተሰብ ግን እውቅና ተነፍጓታል። ከሌላው የሶማሊያ ክፍል በተለየም አካባቢው ሰላማዊ ከመሆኑ በተጨማሪ ሀገሪቱ ዲሞክራሲያዊ ምርጫም ታካሂዳለች። ያለፈው ወርም የፓርላማና የአካባቢ ምርጫዎችን በተሳካ ሁኔታ ማካሄዷ ይታወሳል። ሆኖም በሞቃዲሾ ያሉ ባለስልጣናት ሶማሊላንድን አሁንም የሶማሊያ አካል አድርገው የሚቆጥሯት ሲሆን በሀገሪቱ የሚደረገው ልማት እንቅስቃሴ ላይ ግን አስተያየታቸውን ከመስጠት ይቆጠባሉ። በመሐመድ ኦላን ሐሰን ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
አመሰግናለሁ መሐመድ ኦላድን እንዲሁም ስመኝሽን። ወደ ተከታዩ ዘገባ እንሸጋገር። ለጾታዊ ጥቃት ለተጋለጡ ነጻ የስልክ ጥሪ የምክር አገልግሎትና ድጋፍ የሚሰጠውን አለኝታ መርሃ ግብር ይመለከታል። ተከታዩ ዝግጅት ኤደን ገረመው ስራ አስኪያጇን ፌቨን ይግረመውን አነጋግራ ነበር። ተከታዩን ዘገባ አዘጋጅታለች። ከአጠቃላዩ ሁኔታ ስራ አስኪያጇ ከሚያስረዱበትን ጀምር።
አለኝታ በሴታዊት ስር የሚሰራ አንድ ፕሮጀክት ሲሆን ጾታ መሰረት ያደረጉ ጥቃቶች ዙሪያ ላይ የስነ ልቦና አገልግሎት፣ የሬፈራል አገልግሎት እና እንደገና ደግሞ ስለ ጾታን መሰረት ያደረጉ ጥቃቶች
ከተጀመረ በኋላ ለምን ያህል ጊዜ አገልግሎት ሰጠ? ምን አይነት የስልክ ጥሪዎች ነበር የሚመጡለት?
አለኝታ ከተጀመረ ወደ ሁለተኛ አመቱ እየሄደ ነው። ምን አይነት ስልኮች ነው ለሚለው ጥያቄ በአብዛኛው እንደነገርኩሽ የጾታን መሰረት ያደረጉ ጥቃቶች ላይ ነው ካውንስሊንግ። ጾታን መሰረት ያደረጉ ጥቃቶች ማለት ለምሳሌ የመደፈር ጥቃት፣ ገና የቤት ውስጥ ጥቃት፣ በሴቶችም በወንዶችም ላይ ጾታቸውን መሰረት ባደረገ መልኩ የሚደርሱ ጥቃቶች፣ የአሴት ጥቃቶች የመሳሰሉትን አይነት ደውሎችን ያስተናግዳል። ዲስካውንሰሮች አሉ። የምናስተናግደው የስልክ ቁጥር ልክ እንደ ፕሮሞሽኑ ነው ብዙ ጊዜ የሚወሰነው። በደንብ ፕሮሞት ሲደረግ በሬዲዮ አድ ምናምን ስናገኝ በደንብ ኮሎች ይኖሩናል።
አለኝታ ለጥቂት ጊዜ እንግዲህ ተቋርጦ ነበረ፣ በተለይም ደግሞ ኮቪድ በነበረበት ወቅትና መቼ ነበረ የተቋረጠው እና ምክንያቱስ ምን ነበረ?
የተቋረጠው ልክ ኮቪድ እንደገባ ከቢሮ ነበረ አለኝታ የሚሰራው። ስለዚህ ሪሞትሊ ለመስራት የሚለው አይዲያ ከመምጣቱ በፊት ካውንስለሮቻችን የአለኝታ ቢሮ አለ፣ ከዛ ቢሮ ነበረ እየተመላለሱ የሚሰሩት የነበሩ። ስለዚህ በዛ ምክንያት ጋፕ ተፈጠረ። ልክ ኮቪድ ሲመጣ ያው ሎክዳውን ስለነበረ ላልተወሰነ ጊዜ ያኔ ለመስራት አዳጋች ሆኖብን ነበረ። ሌላኛው ምክንያት ደግሞ ፋይናንሽሊ ሰፖርት መደረግ ነበረበት አለኝታ። ምክንያቱም መጀመሪያ ስንጀምር አለኝታን ጾታን መሰረት ያደረጉ ጥቃቶች ላይ ነጻ አገልግሎት እንዲሰጥ ነበረ ያሰብነው እና በመካከል ከቴሌ ጋር የነበረን ውል ነበረ አለቀ። ስፖንሰር የተደረግንበት ነጻ እንዲሆን ማለት። ስለዚህ ለሱ የምንከፍለው ለላይኑ የምንከፍለው ብር ይለን ነበረ። ለዛ በመካከል ነጻ ስላልሆነ ያንን አገልግሎት ለመስጠትም እንደገና ደግሞ ፕሮሞት ለማድረግም አልቻልንም። በዛም በተወሰነ ተቋርጦ ነበረ።
እንግዲህ የጾታዊ ጥቃትን በተመለከተ የመጀመሪያው የስልክ ነጻ የስልክ መስመር ይመስለኛል እና ከዛ አንጻር ድጋፍ ለማግኘት ምን አይነት ነገሮች እያደረጋችሁ ትገኛላችሁ በአሁን ሰዓት?
አሁን ላይ ከዩኤን ውመኖች ጋር ለመስራት እየሞከርን ነው በአለኝታ ዙሪያ። እንደገና ደግሞ አንዳንድ ከኢትዮ ቴሌኮም አሁን ሰጥተውናል የነጻ መስመሩን ሰዎች ሲደውሉ ነፃ እንዲሆን ማለት ነው። የሱን መስመር ለማግኘት ችለናል። ስለዚህ ከነሱ ጋር እየተባበርን እየሰራን እንገኛለን።
በቋሚነት ይህን መሰል ተግዳሮቶች እንዳይከሰቱ ምን ቢደረጉ መልካም ነው ትላላችሁ?
ሜይሊ ችግራችን አሁን ላይ አንደኛ የገንዘብ ችግር ነው። ምክንያቱም አሁን እንደነገርኩሽ ሪሞትሊ ነበረ የምንሰራው። ካውንሰለሮቻችን ከቤት ሆነው ነበረ የሚሰሩት ይህን አገልግሎት የሚሰጡት። ስለዚህ አሁን ከቢሮ እንደገና ስንመለስ የኢንተርኔት ፓኬጆች ያስፈልጉናል። እንደገና ኦፍኮርስ የካውንሰለሮች ያለ እነዚህ ነገሮች ስላሉብን በደንብ ፋይናንሻሊ ስቴብል መሆን መቻል አለበት። ስቴብል ከሆንንና ብር የምናገኝ ከሆነ ሲስተሙን ማሳደግ እንችላለን።
ተገልጋዮች ከየት ከየት አካባቢ ነው የሚደውሉት?
አለኝታ ላይ በብዛት እንደዚህ አይነት ስፔሲፊክ የሆኑ ኤሪያዎች አንጠይቅም። ራሳቸው ክላይንቶቹ ፈቃደኛ ከሆኑ ደዋዮቹ ነው ይህንን ኢንፎርሜሽን የምንጠይቀው። ግን በአብዛኛው የሚደውሉት ከአዲስ አበባ ይደወላል፣ እንደገና ደግሞ ከክፍለ ሀገር ሁሉም ይደወላሉ። በአብዛኛው ግን እኛ የሬፈራል አገልግሎታችን መረጃ የምንሰጥበት ማፕ ያደረግነው በአዲስ አበባ ስለሆነ አብዛኛውን የምናስተናግዳቸው ቁጥሮች የአዲስ አበባ ናቸው።
ጾታዊ ጥቃት በተለይ በኮቪድ ወቅት ደግሞ ጨምሮ ነበር እየተባለ ነው። ከዚህም በተጨማሪ ደግሞ ኢትዮጵያ እንደ ሀገርም ከጾታዊ ጥቃት ጋር በተያያዘ ያለው ግንዛቤ አነስተኛ ነው እና ጥቃትም ለደረሰባቸው ሰዎች ይህን መሰል አገልግሎት የሚሰጡ ሌሎች ተቋማትም የሉም እና ያለኝታ ፋይዳው ምንድን ነው ትያለሽ?
አመሰግናለሁ ኤደንን፣ እንደዚሁም የአለኝታን ዋና ስራ አስኪያጅ። በነገራችን ላይ በነገው ምሽት ፌቨን ይግረመውን ይዘን እንመለሳለን። ለዛሬ ግን ዝግጅታችን በዚሁ ተጠናቀቀ። ፕሮዲውሰሩ ንጉሡ ታምሬ፣ ቴክኒሽያኑ ቶኒ ፕሎግ፣ የዌብና ማኅበራዊ መገናኛ ፕሮዲውሰሩ አበባየሁ ገበያው፣ ቆንጅታ የለ ዜናውንም ሰሎሞን አባተ፣ አብራችሁን ስለቆያችሁ ከልብ እናመሰግናለን።